Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንዴት አመሻችኋል? የሁድ ምሽት የጋቢና ቪኦኤ የንቃት መሰናዶ ከዋሽንግተን ዲሲ ጀመረ። ለዛሬ ያነቃቃሉ ብለን ያሰብናቸውን መርሃ ግብሮች በድጋሚ ተሰማቸው ዘንድ መራርጠን ይዘንላችኋል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አቀናባሪያችን ደግሞ ኤልያስ አስማረ። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ያዝንላችሁን ዘገባ እናስተዋውቃችሁ። በርካታ ኢትዮጵያውያን ወደ አሜሪካ ሲመጡ ትምህርት የመማር የማደግና ትልቅ ቦታ የመድረስ ህልም ሰንቀው ነው። ነገር ግን ብዙዎቹ መረጃ ባለማግኘት ወይም ኑሮን ለማሸነፍ በሚደረግ ሩጫ ተጠምደው ያሰቡትን አይነት ትምህርት ሳያገኙና ኑሯቸውን ሳያሻሽሉ ይቀራሉ። ሀምራዊት ተስፋ በአሜሪካ ሀገር ትምህርት ማግኘት ባለመቻላቸው ተስፋ የቆረጡ በርካታ ኢትዮጵያውያን ትምህርት ማግኘት የሚችሉበትን መንገድ በማመቻቸት ለአመታት ስታግዝ ቆይታለች። ኢትዮ የቤተሰብ አገልግሎት የተሰኘ ኢትዮጵያዊ ቤተሰቦችን በተለይ በኮቪድ-19 ወቅት እርስ በርስ የማገናኘትና የመረጃ ልውውጥ አገልግሎት የሚሰጥ ተቋምም አጋር መስራች ሆና ታገለግላለች። ሀምራዊት በዚህ በአሜሪካ በኢትዮጵያ ማህበረሰብ ውስጥ ስለምትሰራቸው ስራዎች ከስመኝሽ የቆየ ጋር ቆይታ አድርጋ ነበረ። ቀጥሎ ይሰማል።
ሀምራዊት ተሰፋ በሜሪላንድ ክፍለ ግዛት ውስጥ በሚገኘው የሞንቶጎምሪ ኮሌጅ የማህበረሰብ ትስስር አገልግሎት ባለሙያ ሆና ለበርካታ አመታት አገልግላለች። ስራዋም በአሜሪካን ሀገር ከሚኖሩ በርካታ ኢትዮጵያውያን ጋር እንደሚያገናኛት ትናገራለች። ታዲያ ሀምራዊት የመጀመሪያና ሁለተኛ ዲግሪዋን በማህበረሰብ አገልግሎት ተመርቃ ወደ ስራ ዓለም ከተቀላቀለችበት ጊዜ አንስቶ ያስተዋለችው በርካታ ኢትዮጵያውያን ወደ አሜሪካ ከመጡ በኋላ በትምህርት ራሳቸውን አሳድገው የመስራት ኃይልና አቅም እያላቸው በመረጃ ማጣት ችሎታቸው ተገድቦ ከባድ የኑሮ ውጣ ውረድ እንደሚያሳልፉ ነው።
መጀመሪያ ሲመጣ ያው ብዙ ጊዜ ሰው ሁሉ ነገር በአንድ ላይ ይደራረብበትና ከሀገር ቤት ጠብቆት የመጣውና እዚህ የሚያጋጥመው በጣም ብዙ ሰው ይለያይበታል። ከዛ ምናልባት ስንመጣ ደግሞ የሚቀበሉን ሰዎች እነሱ ራሳቸው በራሳቸው በጣም በህይወት የተጠመዱ ይሆኑና እንደምንፈልገውን ኢንፎርሜሽን ላያውቁትም ላይሰጡንም ይችላሉ። ከዛ የቀን የቀን ኑሮውን ሲል ያንን አስቦት ይዞት የመጣውን ትልቁን ህልም ሳያውቀው እየጣለ ይመጣል እና አይ አልችልም ማለት ነው፣ ዝም ብዬ ነው ይህን ነገር ይዤ የመጣሁት ወደሚለው ወደ ተስፋ መቁረጥ ብዙ ሰዎች፣ ትላልቅ ፖቴንሻል ያላቸው ሰዎች ይመጣሉ።
ነገር ግን ብዙዎች እንደ ቀላል የማያዩት የአሜሪካን ኑሮ ከባድ የመምሰሉን ያክል በርካታ እድሎች ያሉበት ሀገር መሆኑን ሀምራዊት አገልግሎት ለምትሰጣቸው ኢትዮጵያውያን ዘወትር የምታስረዳው ነው።
በጣም 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 ሰዎች ህይወታቸው ሊለወጥበት የሚችል ብዙ ኦፖርቹኒቲ አለ። ካሰቡት በላይ ሊሄዱበት ያቀዱበት ቦታ ሊደርሱበት ኢቨን ኢትዮጵያ ከነበራቸው በላይም ራሱ ሊደርሱበት የሚችል ብዙ ኦፖርቹኒቲ አለ። ግን ዋናው ነገር ምንድን ነው? ያንን ሪሶርስ እና ኦፖርቹኒቲ ማገናኘት መቻል፣ ያ ነው በጣም ኢምፖርታንት።
ለምሳሌ ሀምራዊት በምትሰራበት የሞንቶጎምሪ ኮሌጅ በተለይ በኮሮና ወረርሽኝ ምክንያት ሰዎች ከየቤታቸው ሆነው ሊማሯቸው የሚችሏቸው ነጻ ትምህርቶችና በርካታ ሙያዎችን መሰልጠን የሚችሉባቸው ነጻ የትምህርት እድሎች እንዳሉ ሀምራዊት ትገልጻለች።
የነጻ የኮምፒውተር ክላስ እንሰጣለን፣ ኮምፒውተር መማር ለሚፈልጉ። ከዛ ደግሞ ኮምፒውተር ፎር ደ ወርክ ፕሌስ የሚባል ኤክሴል፣ ፓወርፖይንት እንደዛ ለመማር ለሚፈልጉ ስኮላርሽፖች በተለያየ ጊዜ የሚወጡ ብዙ አሉ። ልክ በጤና ዙሪያ መማር ለሚፈልጉ ይሄ አፓርትመንት ሜንተነንስ ምናምን የሚባሉ አጫጭር ኮርሶች አሉ። በዛ ዙሪያ መማር ለሚፈልጉ እንደዚህ በየተለያየ ጊዜ የሚወጡ ስኮላርሽፖች አሉ። ከዛ ከትምህርት ቤትም ውጭ አሉ። የተለያዩ ሪሶርሶችንም እንደዚሁ ለማቅረብ እየሞከርን ነው።
እንግዲህ አንድ ወጣት ወደ አሜሪካን ሀገር ሲመጣ ወይም ደግሞ እዚህም ያለ ሰው ሊሆን ይችላል ትምህርት መማር እፈልጋለሁ ብሎ ሲያስብ በምን መልኩ ነው እነዚህን መረጃዎች ማግኘት የሚችለው? ምን ማድረግ አለበት? አንድ ሰው የራሱ ጥረት እስከምን ድረስ መሆን አለበት?
እኛ ነገር መጠየቅ በጣም ኢምፖርታንት ነው። ምክንያቱም የሚጠይቅ ሰው ነው እንትን የሚያደርገው። ከዛ ሌላ የምመክረው ምንድነው፣ ወጣቶችን በተቻለ መጠን ስራቸው ከውጭ ሀገር ሰው ጋር የሚያገናኛቸው ስራ መያዝ በጣም ኢምፖርታንት ነው። ምክንያቱም ሪሶርሱ እኛ ኮሚኒቲ ላይ ብቻ ሳይሆን ውጭ ነው ያለው እና የሚያገናኛቸው ስራ መስራት በጣም ኢምፖርታንት ነው። ቋንቋ ላይ መስራት በጣም ኢምፖርታንት ነው። በማውራት ነው ቋንቋ የሚለመደው እና እዚህ ሀገር ደግሞ በጣም ብዙ ነገር በቋንቋ ከዛ ሶፍት ስኪል በሚሉት ኢንተርቪው ላይ ሲሄድ ስራውን አሳምሮ ማቅረብ ቮለንቲር በጣም በጣም ኢምፖርታንት ነው። ምክንያቱም እኔ በጣም ብዙ ሰዎች አውቃለሁ፣ በቮለንቲር ጀምረው ስራ ያገኙ በጣም ብዙ ሰዎች አውቃለሁ። ከዛ መጨረሻ ላይ ደግሞ አብረናቸው ጊዜ የምናሳልፋቸው ሰዎች ማተር ያደርጋሉ። በተቻለ መጠን ለመለወጥ የሚፈልጉ ወይ ደግሞ እኛን የሚያበረታቱን ሰዎች ራሳችንን ሰራውንድ ብናደርግ ጥሩ ነው እላለሁ።
ሀምራዊ ትምህርታቸውን መቀጠል ለሚፈልጉ ኢትዮጵያውያን መንገዱን ከማመቻቸት በተጨማሪ ካለፈው አመት ጀምሮ በርካታ ኢትዮጵያውያን በሚገኙበት በዲሲ፣ ሜሪላንድ እና ቨርጂኒያ ለሚኖሩ የሚያገለግል ኢትዮ የቤተሰብ አገልግሎት የተሰኘ መንግስታዊ ያልሆነ ተቋም ውስጥም እያገለገለች ትገኛለች። ተቋሙ በዋናነት የተቋቋመው ማህበረሰቡ እርስ በርሱ እየተገናኘ እንዲረዳዳ ለማገዝ ሲሆን በተለይ ሴቶች በየሁለት ሳምንቱ እየተገናኙ በተለያዩ ጉዳዮች ላይ የሚወያዩበት ልዩ ፕሮግራሞችንም ያዘጋጃሉ። በተለይ በኮሮና ምክንያት እቤት ከመዋል ጋር በተያያዘ ብዙ ኢትዮጵያውያን በትዳራቸው፣ በልጆቻቸው እንዲሁም ከራሳቸው ጋር የተያያዙ ችግሮች ይገጥሟቸዋል። ሀምራዊትም እንዳስተዋለችው የተለመደው ማህበራዊ ትስስር በመላላቱ በርካቶች ለአእምሮ ጭንቀት ይዳረጋሉ።
እቤት መውጣት ስለማይችሉ ባለው ጭንቀት ከኮሮና ጋር በተያያዘ የአእምሮ ጭንቀት ውስጥ የገቡ እናቶች አጋጥመውኛል። ኮሚኒኬሽን፣ የባልና ሚስት ችግር በዚህ ባለው ነገር ምክንያት የበለጠ ውጥረት በትዳራቸው ላይ ያጋጠማቸው ሰዎች አጋጥመውኛል። በልጆቻቸው እቤት በመዋል ከሰው በመለየት አሁን አንዲት እናት እየነገረች ነበር እና ድሮ መውጣት የሚወድ መጫወት የሚወድ ልጅ ነበረ እቤት እንደዛው መሆን ለምዶ በቃ አሁን ውጭ መውጣት አይፈልግም እና እንደዚህ አይነት ነገር ትሰሚያለሽ። ምክንያቱም የእኛ ኮሚኒቲ በጣም ሶሻል የሆነ ኮሚኒቲ ስለሆነ እሱ ሲያጡ ወላጆችም ልጆችም በተለያየ መንገድ ሲጎዱ ታያለሽ።
በኢትዮ የቤተሰብ አገልግሎት ምክንያት በአሜሪካ የሚኖሩ ኢትዮጵያውያን በጤና፣ በስደተኛ አገልግሎት፣ ልጅ አስተዳደግና የመሳሰሉ ጉዳዮች ችግራቸውን መጋራት፣ ሀሳብ መለዋወጥ ብሎም የባለሙያ ምክር ማግኘት ችለዋል። ሀምራዊትም ተቋሙ ወደፊት ይበልጥ በጎ ፈቃደኞችን በማሳተፍ የማህበረሰቡን ችግር የመቅረፍ ስራዎችን እንደሚቀጥል ነግራናለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ወደ ኢትዮጵያ መለስ ስንበል ከተመሰረተ 16 ዓመታትን ያስቆጠረው ፍካት ሰርከስ በአፍሪካ የመጀመሪያው የሰርከስ ፌስቲቫል አዘጋጅ ነው። በተጨማሪም ቡድኑ የፈገግታ መድኃኒት የሚል መርሃ ግብር ቀርጾ በአዲስ አበባ ጥቁር አንበሳ ሆስፒታል የህፃናት ልዩ ክፍል ውስጥ በሳምንት ለስድስት ቀናት ህፃናቱን በማዝናናት ያስተምራል። ከቡድኑ መስራቾች አንዱ የሆነውና የቡድኑ የፈጠራ ዳይሬክተር ደረጀ ዳኛ እንደሚከተለው ይቀርብላችኋል።
በመጀመሪያ ያው ስንጀምር የማህበረሰብ ስልጠና ላይ ነበረ የምንሰራው። ፒያሳ አካባቢ ነው የምንገኘው። ከዛ በኋላ አሁን አድገው ልጆቹ ፕሮፌሽናል አርቲስቶች ሆነዋሉ። እነዛ ፕሮፌሽናል አርቲስት የሆኑት ደግሞ ያው የተለያየ ዓለም ላይ ኢትዮጵያ ውስጥም አፍሪካ ውስጥ ዓለም ላይ አውሮፕ እየተዘዋወሩ የራሳቸውንም ልምድ አካፍለዋሉ። ከሌሎችም አርቲስቶች ደግሞ ልምድ እየወሰዱ መጥተዋሉ። በዛ መሰረት ደግሞ እነዚህ ሰለጥነው የነበሩት ወጣቶች ለሚቀጥለው ከስር ለሚመጡ ህጻናት ደግሞ ስልጠና መስጠት ነበር የተጀመረው። ስለዚህ ስንጀምር ከማህበረሰብ ነበር የጀመርነው። እኛ ለማህበረሰቡ ለውጥ ለማምጣት በዛ አካባቢ ላይ ስለሆነ በክፍያም አልነበረም የምናሰራው። አሁንም በክፍያ አይደለም የምናሰራው። የተለያዩ ፕሮግራሞች አሉን። በአሁን ሰዓት ትምህርት አለን። ለትምህርት የምንሰጠው ክፍለ ጊዜ አለ። ከዛ በተጨማሪ ደግሞ በነፃ ደግሞ ከሰኞ እስከ አርብ ከትምህርት በኋላ ማህበረሰቡ ልጆች ደግሞ መጥተው የሚሰለጥንበት ሁኔታ አለ። ዋናው ነገር ግን ያው እኛ ሁሉም የሰርከስ አርቲስት ይሆናሉ ብለን አንጠብቅም። ግን እዚህ ጋር ጓደኛ የሚያፈሩበት ቦታ ወይም መሄጃ አጥተው እንኳን ሰዎች ሰርከስ ሰሩ ለማየት ከፈለጉ መጣው ቁጭ ብለው ማየት የሚችሉበት አጋጣሚ አለ። አርቲስት መሆን የሚፈልጉ ልጆች ደግሞ ሲመጡ ወደሚቀጥለው ክላስ ይገባሉ ማለት ነው።
ፍካት ሰርከስ ባለፉት 16 ዓመታት እጅግ እየዳበረ ሄዶ የራሱ የስልጠና ማዕከል እንዲሁም ከ50 በላይ የሰርከስ አርቲስቶችና ቤተሰቦችን አቅፎ የያዘ ሲሆን ተጨማሪ መርሃ ግብሮችንም እንዳካተተ ደረጀ ይገልጻል። ከነዚህ መርሃ ግብሮች መካከል በዋናነት በሳምንት ለ6 ቀናት በቀን ለ2 ሰዓት ያህል በጥቁር አንበሳ ሆስፒታል የህፃናት ክፍል ውስጥ በመገኘት በስዕል በፐፔትሪት እንዲሁም ዶክተር ክላውን ሲሉ በሰየሙት የሰርከስ ገጸ ባህሪ በኩል ህፃናቱንና ወላጆቻቸውን ለማዝናናት ያለመ መርሃ ግብር ነው።
የኛ በጣም ደስ የሚልና ምን ኮራበት ፕሮጀክታችን ደግሞ ላለፉት 12 ዓመታት በጥቁር አንበሳ ሆስፒታል የፈገግታ ህክምና የሚባል ፕሮግራም አለን። እዛ ላይ በሳምንት 6 ቀን ነው የምንሄደው። ከሰኞ እስከ ቅዳሜ የተለያየ ፕሮግራም ነው ያለው። አኒሜሽን አለ፣ ትምህርት አለ። ደግሞ ልጆቹ ያው በአንዳንድ ህጻናቶች አሉ እዛ ረጅም ጊዜ ይቆያሉ። አመት 2 አመት የሚቆዩበት ሁኔታ አለ እና በዛ ሁኔታ ከትምህርት የራቁ እንዳይመስላቸው እየተዝናኑ እንዲማሩ ትምህርትም አለ። በእኛ በኩል ያው የሚሰጥ የስዕል አለ። ከዛ ደግሞ የዶክተር ክላውን የሚባል አለ የፈገግታ ህክምና። ልክ እንደ ዶክተሮች በየክላሱ እየገቡ ትሪት የሚያደርጉ ዶክተሮች ደግሞ አሉን ማለት ነው። የራሳችን የፍካት ሰርከስ አርቲስቶች ናቸው እዛ የሚሄዱት። ዶክተሮች የታመመ ፓርት ያክማሉ፣ እኛ ደግሞ ያልታመመ አካል አላቸው ብለን እናምናለን። እዛ ላይ ነው የምንሰራው። በጣም ከለር አለው ልብሳችን። የተለያየ ቀለም ስለሆነ ይስባቸዋል። እያጫወትን ምናምን ነው እንትን የምንለው። ስለዚህ አንዳንዴ እንኳን ዶክተሮች መርፌ መውጋት ሲፈልጉ እኛን ይጠሩናል። ትሪት እያደረግናቸው እኛ ኢንተርቴን እያደረግናቸው ትሪትመንቱን ይወስዳሉ። መጀመሪያ ሀሳባችን የነበረው ህጻናቶቹ ላይ ነበረ ለመስራት ያሰብነው ይህንን ስራ ስነ ልቦናቸው ላይ። ከዛ ግን ውስጥ ከገባን በኋላ እንደውም ከልጆቹ በላይ ቤተሰብ ነው በጣም የሚጨነቅ። ረጅም ሰዓት ቁጭ ብለው ነው የሚያሳልፉት እዛ። ያው የልጆቻቸውን ህመም ያያሉ። ስለዚህ አይምሯቸውም ትንሽ እንትን አይል። እዛ ጋር በምንሰራበት ሁኔታ የቤተሰቦቹን ሁኔታ ስላየን አንዳንዴ ምን ይሆናል መሰለሽ፣ ልጆቹ እኛ ስንመጣ ሁሉ ደስ ብሏቸው ነው የሚቀበሉ። ስለዚህ ቤተሰቦችም እረፍት የሚያገኙበት ሰዓት ይሆናል የዛን ሰዓት።
ፍካት የሰርከስ ቡድን የተለያዩ ዓለም አቀፍ ውድድሮችንና ትርኢቶችን የሚታደም ሲሆን አፍሪካ ላይ የሰርከስ ፌስቲቫሎችና ትዕይንቶች አለመኖራቸውን በመገንዘብ በአውሮፓውያኑ 2015ና እንዲሁም 2018 ዓ.ም የመጀመሪያውና ሁለተኛውን የአፍሪካ የሰርከስ ፌስቲቫል ማዘጋጀታቸውንም ደረጀ ይገልጻል።
ከዚህ በተጨማሪ ፍካት ሰርከስ እኛ የአፍሪካን ሰርከስ አርት ፌስቲቫል የመጀመሪያው እና የሁለተኛው በአፍሪካ ውስጥ የሰርከስ ፌስቲቫል አዘጋጆች ነን። ምክንያቱም ያው እኔም በራሴ ብዙ ሀገር ይሄድ ነበረ። አውሮፓም የተለያዩ ሀገሮች ሲሄድ አፍሪካን አርቲስቶችን አገኛቸው ነበር እና ከአውሮፓም ሌላም ብዙ ሀገሮች ያሉ ፌስቲቫሎች አሉ ሰርከስ ፌስቲቫል እና ከዛ በመነሳት አፍሪካ ላይ ስንመጣ ምንም ፌስቲቫል አልነበር። ከዛ ለምን ይሄን ፌስቲቫል አናዘጋጅም በሚል ተነስተን 2015 በዩኔስኮ በኩል አንድ ፕሮጀክት ጽፈን ነበረ እና እሱ አሸናፊ ሆኖ የመጀመሪያውን የአፍሪካን ሰርከስ ፌስቲቫል አዘጋጀን 2015 ላይ እና ያው አፍሪካን ሰርከስ ፌስቲቫል ሲባል ያው ሁሉንም አፍሪካ በአራቱም አቅጣጫ እና ሴንትራል አፍሪካንም አካቶ አርቲስቶች ተጋብዘው ወደዚህ ወደ ኢትዮጵያ፣ ኢትዮጵያም ከአራቱም አቅጣጫ ሰርከስ ቡድኖች ተጋብዘው ተካሂዶ ነበረ። ሁለተኛውም በ2018 ነበረ የተካሄደው። እሱም ከአውሮፓ ህብረት በመተባበር ነው ያደረግነው። እኛ ከጠበቅነው በላይ ነበረ ያ ዝግጅት። ምክንያቱም ፌስቲቫሉ ጊዜ እንኳን የተገኘው ሰው ወደ 12,000 ሰው አካባቢ ነው እና ሰርከስ ከዛ በኋላ እድገት ማሳየት ጀመረ፣ አፍሪካ ውስጥ መነቃቃት ተጀመረ። ስለዚህ አሁን የተለያዩ ቦታዎች ራሱ በዚህ በአፍሪካን ሰርከስ ፌስቲቫል የተነሳ አሁን ኮትዲቫር ፌስቲቫል አለ፣ ሞሮኮ ፌስቲቫል አለ። ከዛ በኋላ ነው ሰርከስ ፌስቲቫሎች ቡርኪና ፋሶ እየተጀመሩ ያሉ ፌስቲቫሎች አሉ።
ኮቪድ-19 በሰርከስ ስራ ላይ እጅግ ትልቅ ተጽዕኖ ማሳደሩን የሚናገረው ደረጀ፣ ነገር ግን ቡድኑ ተገቢውን ጥንቃቄ በማሟላት ስራ መጀመሩንም ነው ያስታወቀው። በተጨማሪም ሰርከስ ፕላኔቷን ያድናል በሚል መሪ ቃል ወጣቶችን በማነቃቃት ጉዟቸውን እንደሚቀጥሉ ገልጿል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ጋር በመሆናችሁ እናመሰግናለን። የእሁድ ምሽት የንቃት መሰናዷችን ነው እያዳመጣችሁ ያላችሁት። ከአስር ዓመታት በፊት ወደ ዩናይትድ ስቴትስ የመጣው ሰይፉ ኃይሌ ቶሎሳ ከነዚህ ዓመታት አብዛኛውን ያሳለፈው በትምህርት ነው። ሁለተኛ ዲግሪውን ከጨረሰ በኋላ በሀገሪቱ ውስጥ ስራ ለማግኘት ደፋ ቀና በሚልበት ሰዓት ራሱ የሚያስተዳድረው ኩባንያ የሚመስረት ሀሳብ ያሸነፈው ያ ሀሳብ ተብላግቶም ባይሴ ነው ለደ ባይሴ ማለት ከመጀመሪያ ደረጃ ተማሪዎች እስከ ከፍተኛ ትምህርት ተከታዮች ድረስ የሚገኙ ዕቀት ፈላጊዎችና አስጠኞችን ለማገናኘት ያለመ የበይነ መረብ ላይ አውታር ነው። አውታሩ ከዚህ በተጨማሪም የጽፈት አገልግሎት ፈላጊዎችና ባለሙያዎች የሚገናኙበት መላ ፈጥሯል። ሀብታሙ ሲዩም ተከታዩን ዘገባ አጠናቅሯል።
ከሰሞኑ ተማሪዎችና አስጠኞችን የጽፈት አገልግሎት ፈላጊዎችና ሰጪዎችን የሚያገናኝ ባይሴ የተባለ አውታር ይፋ አድርጓል። ይህ አውታር በተለያዩ መስኮች ዕውቀት ያላቸው ሰዎች በቪዲዮ የሚያዘጋጇቸው ትምህርቶች የሚሸጡበትም እንደሆነ ሰምተናል። ትናንት አመሻሹን በስልክ ያገኘነው ሰይፉ ከ175 ሀገራት በላይ አገልግሎት ይሰጥ ዘንድ የታለመው ባይሴን ይዘት አስቀድሞ አስረድቶናል።
ይሄ መተግበሪያ የተቋቋመው ሶስት ትላልቅ ሴክሽኖች አሉት። አንዱ ሴክሽን ቱቶሪያል ሰርቪስ ይባላል። ይሄ ማለት ትምህርት አስጠኚ የሚያስጠናበትና ተማሪ የሚያጠናበት ነው። ሁለተኛው ጸሐፊ የሚጽፍበትና አጻፊ የሚያጽፍበት ነው። ሶስተኛው በኢንተርኔት ወይም በኦንላይን ኮርሶች የሚሸጡበትና ኮርሶች የሚገዙበት ነው። እነዚህ ትላልቅ ሶስት ሴክሽኖች አሉት ማለት ነው። ያ የመጀመሪያው ሴክሽን ወይም ቱቶሪያል አስጠኝና አጥኚ የምለው ምንድነው የሚያረግ? መጀመሪያ አስተማሪው ይመዘገባል። በዚያ ሀገር ውስጥ ያሉት ተማሪዎች ያንን አስተማሪ ፈልገው ከዚሁ አፕላይ ያገኙታል። አስተማሪውን ይቀጥራሉ። በሰዓት ነው የሚቀጥሩት። በሀገሩ ከረንሲ፣ በሀገሩ የገንዘብ አጠቃቀም ያስከፍላቸዋል አስተማሪው። ተማሪው አስተማሪውን ከቀጠረው በኋላ በዛ በስኬጁሉ በሰዓቷ ተገናኝተው ካስፈለገ በኢንተርኔት ኦንላይን አይን ለአይን ተያይተው ይማራሉ። አለበለዚያ ደግሞ በአካል በ50 ማይል በ80 ማይል አካባቢ ሬዲየስ ርቀት ተማሪውና አስተማሪው ይገናኙና ተገናኝተው በአካልም ማስተማር ይችላል ማለት ነው። ያ የተማረው ትምህርት ሴቭ ሆኖ እዛው አፕሊኬሽን ውስጥ ይቀመጥለታል። ተማሪው ኖት ሊያጻይል አይጨነቅለትም። በፈለገው ጊዜ ያንን አፕሊኬሽን ከፍቶ ሪቫይዝ አድርጎ ከልሶ ለፈተናው ለፈለገው ጉዳይ መዘጋጀት ይችላል ያ ተማሪ። ይሄ ቱቶሪያል ሰርቪስ የሚባል ነው። ሌሎች ነገሮች ውስጥ አሉት፣ ያው ለማሳጠር ያህል ነው። የጽሁፍ የሚለው ደግሞ በሀገራችን ሁኔታ ራፖል ጣፊ በፍርድ ቤት የሚጽፉት ሊሆኑ ይችላሉ፣ የቢዝነስ ጸሐፊዎች ሊሆኑ ይችላሉ፣ ማንኛውም አይነት ፕሮጀክት ጸሐፊዎች ራሳቸውን እዚህ ላይ መዘግቡትና ከዚያም በኋላ አጣፊው ሰው ደግሞ እዛው በኦንላይን ምንም ከአጣፊው ጋር ሳይገናኝ በኦንላይን ፈልጎ ያንን ጸሐፊ ይቀጥረዋል። ከኢትዮጵያ አሜሪካ መቅጠር ይችላል፣ ከአሜሪካ የኢትዮጵያን ጸሐፊ መቅጠር ይችላል። ብሩ ባለበት ቦታ ይሄድለታል፣ በባንኩ ማለት ነው። ሶስተኛው ሴክሽን ኮርስ ቪዲዮ የሚለው ደግሞ ምንድን ነው? አንድ መምህር ወይም አንድ አዋቂ ሰው መምህርም ላይሆን ይችላል ታለንቱን እውቀቱን በቪዲዮ ቀርጾ አዘጋጅቶ ያንን ቪዲዮ የሚፈልግ ሰው በኦንላይን ይገዛል። በፈለገ ጊዜ እዛችሁ ላይ ተቀምጦለት እየመላለሰ ሊያጠና ልማርና ራሱን በአይምሮ ሊቀይር ይችላል። ሰርቲፋይድ ሊሆን ይችላል የመሳሰሉት።
አመሰግናለሁ ሰይፉ። ይህንን ዘርፈ ብዙ አገልግሎት ለመጀመር ያነሳሳ ምክንያቱ ምንድን ነው?
ያነሳሳኝ እኔ አሜሪካ የመጣው በ2011 ነው። ልክ መጥቼ ወደ ትምህርት ነው የገባሁኝ። አሶሺየት ዲግሪ፣ ባችለር ዲግሪ፣ ማስተርስ ዲግሪን በ2019 አምና ነው የጨረስኩኝ። ማስተርስ ዲግሪን እየሰራሁ ነው። ይሄንን ፕሮጀክት የጀመርኩኝ በጥር 2019 በዚህ ሀገር አቆጣጠር። ስራ እየፈለግኩ ነበር። ስራ ሲፈልግ ጣጣ ያበዛሉ ካምፓኒዎች። እኔ ለምንድን ነው እነሱን የምለማመጠው? ለምንድን ነው ራሴ ፈጥሬ በራሴ ካምፓኒ የማልሰራ እንዲሁም ለሌላም ስራ የማልፈጥረው ብዬ ማስተርሴን እየሰራው ይሄንን ፕሮጀክት ጀመርኩ። ሌላም ፕሮጀክት አለኝ በቅርብ ጊዜ የሚያልቅ ከወር ከሁለት ወር በኋላ የሚያልቅ ከዚሁ ጋር የተያያዘ ሰፋ ያለ ሌላ ፕሮጀክትም አለኝ። ይሄን ራሴ ፈጥሬ ራሴ በራሴ ካምፓኒ መስራትም ሌላውንም ማሰራት አለብኝ ብዬ በዛ ቁጭት ነው የተነሳው። ድሮም ሌላ ቪዥንም ነበረኝ ከሀገር ቤትም ስነሳ። እንግዲህ ከዚያ ጋር ተያይዞ ነው ወደዚህ የገባሁት።
እንግዲህ ሰይፉ፣ ከአንተ ነዋሪነትህ በኒውዮርክ ከተማ ነው። ይሄ አገልግሎት የትኞቹን የህብረተሰብ ክፍሎች እንዲያገለግል ነው የተዘጋጀው? በሀገር ውስጥ ያሉትን ወይንስ በውጭ ሀገር ያሉትን ትምህርት ፈላጊዎች ለማገልገል የተሰራው?
በተለይ ለኢትዮጵያውያን በጣም አስቤበታለሁ። ኢትዮጵያ ይሄ ክሬዲት ካርድ ሲስተም ምናምን የመሳሰሉት ክፍያ የለም። ስለዚህ ማንዋል ፔይመንት ሲስተም ብዬ አዘጋጅቻለሁ። አንድ ተማሪ በአሜሪካ እና በሌሎች ባደጉት ሀገራት በክሬዲት ካርድ በኦንላይን ከፍለው ሳንጨናነቅበት ራሱ ሲስተሙ አስከፍሏቸው ከዚያም በኋላ ለአስተማሪው ለእኔ ካምፓኒ ኮሚሽን ይቁርጥና ወደ አስተማሪው ይልክለታል። የራይተርም የጸሐፊውም እንደዛው ነው። ኢትዮጵያ ግን ይሄ ሲስተም ስለሌለ ማንዋል ፔይመንት ሲስተም ብዬ ነው ያዘጋጀውኝ። ለኢትዮጵያና ለመሳሰሉት ለድሃ ሀገራት ለእነሱ መዘጋጀት አለበት ብዬ። ምንድን ነው የምደረግ ያ ሲስተም ያ ማንዋል ፔይመንት? እንግዲህ እንዴት እንደምገልጽ አላውቅም በኦሮምኛ ማንዋል ፔይመንቱን።
የእጅ በእጅ ክፍያ እንበለው
እንደዛ ብለን ጥሩ ነው። ስለዚህ ምንድን ነው የምደረገው? ወይ ካሽ ሊሆን ይችላል፣ ወይ ቼክ ሊሆን ይችላል፣ ወይ ዝም ብሎ መኒ ትራንስፈር የገንዘብ ዝውውር ሊሆን ይችላል። በዚያ መንገድ አንድ ተማሪ በኢትዮጵያ በአቅሙ ገንዘቧን ይከፍልና ያችን ሴሽን ያችን የቱቶሪያል ሴሽኗን አስተማሪውን ይቀጥራል። በማንዋል በራሱ ወይ ኦፊስ ወይ መስሪያ ቤት ሂዶ ይከፍላል። የእኛ መስሪያ ቤት እኛ ካቋቋምን በኋላ ማለት ነው። ወይ ደግሞ በሌላ ሲስተም ይከፍልና ምንድን ነው የምናደርገው? ያ ክሬዲት ካርድ ከሆነ አውቶማቲካሊ ሲስተሙ ራሱ አፕሩቭ ያደርገዋል። አስተማሪውና ተማሪው እንዲገናኙ ያደርጋል። ማንዋል ከሆነ ግን የግድ ለእኛ ደውሎ ወይ ለእኛ ኢሜይል አድርጎ የገንዘቡ ሪሲፕት በአፑ ቦታ አለው አያይዞ ይልክና እኛ አፕሩቭ ስናደርጋቸው ነው መገናኘት የሚችሉ አስተማሪውና ተማሪው፣ አጥኚውና አስጠኚው ማለት ነው። ስለዚህ ለሁሉም ዓለም ሀገራት ነው። ለተማሪ ለሃይ ስኩልም፣ ለኤሌመንተሪም፣ ለባችለርም፣ ለኮሌጅም፣ ለማስተርስም፣ ለፒኤችዲ ምንም እንትን የለውም፣ ገደብ የለውም። የትምህርት ደረጃ ገደብ የለውም። የቦታ ገደብ የለውም። በዓለም ደረጃ ነው ሬጉለር ትምህርት ውጭም ትሬኒንጎች የመሳሰሉ እነዚህ እንደ ዌብ አፕ ዴቨሎፐር ዌብ ዴቨሎፐር ውጭ ዴቨሎፕመንት የሚባሉ ትሬኒንጎች አንዳንዴ በክፍል የማይሰጡ ሊሆኑ ይችላሉ። ያንን ለመሳሰሉት ትምህርቶችም ይሰራል። ስለዚህ በጣም ሰፊ ነው፣ ትልቅ ፖቴንሻል ያለው እንትን ነው ማለት ነው።
ይህ አገልግሎት ከተጀመረ እድሜው አጭር ነው። በአመታት ውስጥ ልታሳካው የምትፈልገው ግብ ምንድን ነው ሰይፉ?
በቅርቡ ትልቁ አላማዬ በቅርብ ጊዜ መምህራንን እየመዘገብኩ ካምፓኒ መመስረት ነው። ካምፓኒው ከተመሰረተ እንግዲህ ወደ ስራ ከገባ በጣም ሰፊ እና በዓለም ደረጃ ሺዎች አይደለም በሚሊዮኖች ለሚቆጠሩ ሰዎች ስራም የምከፍትና ትልቅ ዕውቀት የምገበይ ነው ብዬ ነው ያለኝ እቅድ። ስለዚህ በቅርብ ካምፓኒ መመስረት ነው። ካምፓኒው ከተመሰረተ በኋላ በየተለያዩ ዓለም ሀገራት ሪፕሬዘንታቲቭ ማስቀመጥ ነው። ለዚህ ካምፓኒ ተጠሪ የሚሆኑትን ሰራተኞች እንዲሁ በኦንላይንም ሊሆን ይችላል ወይም በአካልም ሊሆን ይችላል ያንን ማስቀመጥ ትልቅ አላማ ነው። ይሄን ሁሉ ሳልም እንግዲህ ሀብታም አይደለም ገንዘብ ኑሮኝ አይደለም እንዲሁ በእውቀት የሰራሁት ነገር ነው ከፈጣሪ ጋር ማለት ነው።
እጅግ በጣም አመሰግናለሁ ሰይፉ ኃይሌ ቶሎሳ። ባይሴ ቱተር የተሰኘ ተማሪዎችና አስጠኞችን የሚያገናኝ እንዲሁም ደግሞ የቪዲዮ ትምህርቶችን ለገበያ የሚያቀርብ አገልግሎት መስራች ነህ። ለነበረን አጭር ቆይታ በእጅጉ አመሰግናለሁ።
በጣም አመሰግናለሁ ሀብታሙ። ቪኦኤንም በጣም ነው የማመሰግነው። ፈጣሪ ይስጥልኝ፣ እግዚአብሔር ይስጥልኝ። በጣም አመሰግናለሁ።
አድማጮች እሁድ ምሽት የንቃት ጋቢና በመሰናዶው ዝ ላይ ተጠናቀቀ። በዝግጅቶቻችን ላይ ያላችሁን አስተያየት በፌስቡክ ቪኦኤ አማሪክ በትዊተር እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና ቪኦኤ@voanews.com የኢሜይል አድራሻችንን ተጠቅማችሁ ልጽፉልን ትችላላችሁ። ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን ሳስተናግዳችሁ አምሽቻለሁ። በነገው ምሽት በመደበኛው መሰናዶው እስከምንገናኝ ድረስ ደህና ደሩ። Yeah.